አመሰግናለሁኝ ለጊዜው አቶ ገብሩ አስራት። የደወልኩልዎት ከግንቦት 2029ኛ ዓመት ጋር ተያይዞ ኢትዮጵያ ውስጥ ያለውን የፖለቲካ አዝማሚያ ባሁኑ ጊዜ እንዲሁም በትግራይ ክልልም ውስጥ ያለውን ሁኔታ እንዲገመግሙልኝ ነበረ። ካሎት ሰፊ ልምድ ከመጀመሪያው ጀምሮ በአመራር ውስጥ በትግሉም ውስጥ የነበሩ ሰው በመሆኑ ምክንያት እና በቅድሚያ እስቲ የትግራይ ብሔራዊ ክልላዊ መንግስት ካወጣው መግለጫ እንነሳ። የኢትዮጵያን ያሁን ሁኔታ የገመገመበትን መግለጫ ከግንቦት 20 ጋር ያያይዞ ያወጣውን መቼም ሙሉን መግለጫ አይተውታል ሰምተውታል የሚል እምነት አለኝ አቶ ገብሩ። እስቲ ከዚህ መግለጫ አኳያ እርሶ በራሶ አተያይ በራሶ ግምገማ ይግለጹልኝ፣ በምን ሁኔታ ላይ ነው አሁን የትግራይ አጠቃላይ ህይወት የሚገኘው?
መልካም። በእኔ አስተያየት እንግዲህ ኢትዮጵያ ውስጥ ባለፉት አራት ተኩል ዓመታት የተካሄዱ እንቅስቃሴዎችና የተወሰኑ ለውጦች እንዳሉ እንገነዘባለን። በአጠቃላይ በሀገሪቱ ውስጥ ማለት ነው። እና ኢህአዴግ ተመርጫለሁ ባለ በ2007 ተመርጫለሁ አለ። እንዲያውም 100% ነው የተመረጡት ካለ በኋላ ከ2008 ዓመተ ምህረት ጀምሮ እስካሁን ድረስ በሀገራችን መረጋጋት የታጣበት የፖለቲካ ቀውስ የተከሰተበት አሁን ደግሞ ወደ ህገ መንግስታዊ አይነት ቀውስ የገባን ያለንበት ሁኔታ እገነዘባለሁ። ከዚህ አንጻር ውሃት እንደምናውቀው በኢትዮጵያ የፖለቲካ ሁኔታ ቁልፍ ቦታ የነበረው ድርጅት ነው። ከሁለት ዓመት በፊት ግን ይሄ የድርጅቱ የበላይነት በሌሎች ተነጥቆ አሁን ከሞላ ጎደል የህወሀት እንቅስቃሴ ትግራይ ውስጥ ነው ያለው። ከዛ በኋላ በተደጋጋሚ የምናዳምጣቸው የምንሰማቸው ተደጋጋሚ መግለጫዎች አሉ። በርካታ መግለጫዎች ከዛን ጊዜ ጀምሮ የሚነሱ መግለጫዎች መሰረታዊ ይዘታቸው አንድ፣ ህገ መንግስቱ እየተጣሰ ነው፣ ሁለት፣ የውጭ ወራሪዎች ሊወርን ነው የሚሉ በእነዚህ ዙሪያ ነጋም ጠባም የካቲትም ሲከበር ግንቦት 20ም ሲከበር ማዕከላዊ ኮሚቴም ስብሰባ አካሄዱ ሲያጠቃልል የሚሰጡ ነገሮች መግለጫዎች እነዚህ ናቸው። አሁን ያለው መንግስት ህገ መንግስቱን እየጣሰ ነው፣ በተጨማሪ ሊወሩን ነው፣ በኃይል ሊያንበረክኩን እየተንቀሳቀሱ ነው፣ በተለይ ሻዕቢያና የአብይ መንግስት ማለት ነው። ስለዚህ የትግራይ ህዝብ በዚህ ተነስ ብለው የሚቀሰቅሱበት በትግራዩም ፍርሃት የተናኘበት ሁኔታ ነው ያለው ታየው። በተጨማሪ ይሄ እንግዲህ በእነሱ በኩል ያለ የተነገረ ነው። በዛ አካባቢ ህወሀት ውስጥ እኔ ምንም አይነት የለውጥ ፍንጭ አልመለከትም። እንግዲህ አሁንም እያሰበ ያለው ድሮ በነበረበት ሳጥን ውስጥ ቦክስ ሆኖ ነው እያሰበ ያለ። አሁንም ስለ አቤታዊ ዲሞክራሲ ወይ ለፍረስ ባለ ለዘባለም ስለ ይሄ ልማታዊ መንግስት እየተናገረ ይገኛል። አሁንም ስለ ጠላቶች ነው እየተናገረ ያለ። ስለ ጠላቶች አሉብን፣ የውስጥም የውጭም ጠላቶች አሉብን እያለ ነው እየተናገረ ያለው። በተለይ እዛ የምንንቀሳቀሰው እንደ አረና ያለ ድርጅት በባንዳነት ነው የፈረጀው። በባንዳነት ፈርጀው ልክ ባንዳ ብሎ ከፈረጀው በኋላም በባንዳ ላይ እንደሚያደርገው ጥቃት ሁሉ በእኛ አባላት፣ በእኛ አመራሮች፣ በእኛ አጠቃላይ ደጋፊ ላይ ከፍተኛ ጥቃት እየተፈጸመ ይገኛል። ድሮም ነበር፣ አሁንም ያልተለወጠው ነገር ይሄ ነው እና ቢያንስ ኢህአዴግ በአጠቃላይ ጥፋት አጥፍቻለሁ፣ እንግዲህ ደግሞ እለወጣለሁ፣ የተወሰነ ሪፎርም ወይ የፖለቲካ ለውጦችን አደርጋለሁ ቢልም ህወሀት ውስጥ ይሄ ነገር ፈጽሞ የሌለበት ሁኔታና በድሮው አስተሳሰብ ማዕቀፍ እየሄደ ያለበት ሁኔታና ህገ መንግስቱን ድሮም አላከበረውም፣ አሁንም ጭራሽ እያከበረ አይደለም። በቅርቡ ደግሞ ትልቁ ነገር፣ አሳዛኙ ነገር ህዝቡን ለጦርነት መቀስቀሱ ነው። ህዝቡን ለጦርነት እንዲነሳሳ እና ለዚህም አሁን ለዘብ ባለ ቋንቋ ባንዳ ይለው የነበረውን ወደ ተላላኪ አውርዶ ለዘብ ባለ ቋንቋ በተቃዋሚዎች ላይም ጥቃት ለመፈጸም እየተንቀሳቀሰ ያለበት ሁኔታ ነው። መግለጫው ይህን ነው እኔ የታዘብኩት። ከዚህ ሌላ ትግራይ ውስጥ ማለት ነው እንግዲህ የማይታበሉ ሀቆች አሉ። የማይታበሉ ሀቆችን መቀበል ጥሩ ይመስለኛል። አንዱ በኤርትራ በኩል የሻዕቢያው መሪ ኢሳያስ አፈወርቂ በሀገራችን ጣልቃ በመግባት የሰጠው መግለጫ ለህወሀት ህይወት ትንፋስ የመዝራት ያህል ተቆጥሯል። ያደርጋሉ ወይ ያደርጋው ማቅም አለ ወይ የዲፕሎማሲ ድጋፍ አለ ወይ ኃይል አለ ወይ ኢኮኖሚ አቅም ሁሉ አለ ወይ ሌላ ነገር ሆኖ ግን በሰው ሀገር ገልጬ ህወሓትን ተመስሳሉ ማለቱ ተገቢም አይደለም። ይሄ አንድ ጉዳይ አለ። በሌላ በኩል ደግሞ የህወሓትን ህይወት የዘራው በዚህ በተለይ ለዶክተር አብይን በኩል ያለው ነገር ነው። የትግራይ እናቶች መልሳቸው እንዳታለቅሱ ወጣቶች እንዳታልቁ የሚለው ንግግር ራሱ አላስፈላጊና ጭራሽ ከአንድ መሪ የማይጠበቅ ጉዳይም አለ። ስለዚህ እነዚህ እንደ ስጋቶች አይቷል። ግን ደግሞ በተጨባጭ የጦርነት ሁኔታ ያለበት ሁኔታ በኔ በኩል የለም። ግን ህወሓት በመድር ላይ የሚያቆም ኃይል የለም ብሎ የሚያሳያቸው ነገሮች ሁሉ የጦርነት ናቸው። ፊልሞች ውስጥ ቅስቀሳዎች ሁሉ የጦርነት እየሆኑ ነው። በኔ እይታ ይሄ አደገኛ አካሄድ ነው። ህወሓትም በኩል የማዕከላዊ መንግስትም ስለ ጦርነት ማንሳቱ ተገቢ አይደለም እና ጦርነት ለማንም አይፈይድም እና maybe ጦርነት የሚፈልግ ጦርነትን ከስጥሶ በስልጣን ላይ ለመኖር የሚፈልግና የጦርነትን ችግር የጦርነትን መዘዝ የማይካተው በስተቀር አሁን የኢትዮጵያ ህዝብ ጭራሽ ጦርነት ውጊያ አያስፈልገውም የሚል አስተያየት አለኝ። ግን የተያደ ያለ በሚዲያዎችም በኩል በሁሉም ሚዲያዎች ማለት ነው በትግራይ ሚዲያዎችም ያለው የህወሓት ነው የሚቆጣጥራቸው ሚዲያዎችም ቢሆኑ የማዕከላዊ መንግስት ሚዲያዎችም ቢሆኑ ይሄን ነገር በጣም ያጋጋሉት ያማማቁትና በማዘፈንታ ይሄ ወደ ህዝቡም ሄዶ ድንጋጤ የሚፈጥርበት ችግር የሚፈጥርበት ስጋት የሚፈጥርበት ሁኔታ ነው ያለውና እኔ በአጠቃላይ ሁኔታው ሳየው ይሄ ለውጥ የተባለው ነገር ወደ ከፋ ወደ ባሰ ችግር እየወሰደ እንዳለ ከፖለቲካ አንጻር ነው እንግዲህ ያሉት። እንግዲህ ግጭቶች ይኖራሉ ወይ እንዴት ነው የሚስተናገዱት ምንድነው የሚደረገው ሌላ ነገር ሆኖ ሁኔታው ግን ለተቃዋሚዎች አይመችም ለዲሞክራሲ የሚመች ለምርጫም የሚመች አይደለም። በተለይ እዚህ መጨመር የሚፈልገው አሁን ያለው ትልቁ ውዝግብ ይሄ ምርጫና ካይዳና ካይድ የሚለው ነው።
ወደዛ መጣለው ያቱ ገብሩ
እንግዲህ እስካሁን ያለው እንግዲህ አሁን ይሄ ያለው እስካሁን ያለው
እሺ። ስለ ጦርነት ጉዳይ አንስተው ነበርና ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ሲናገሩ በአንድ ወቅት በሰላም እንፎካከር ማለት ይያለ ችግርም ካለ ይሄን ችግር አብረን ንፍታ ማለት ይያለ መተላለቅን ምን አመጣው ስለ ጦርነት መናገርን ምን አመጣው ብለው በሳቸውም በኩል እንዲሁ የጦርነትን ሐሳብ የሚቃወም መልእክት ሲያስተላልፉ ሰምተናል። ለመሆኑ የሳቸውን የትግራይ እናቶች ልሳችሁ እንዳታለቅሱ የሚል አባባል እንዴት ቢረዱት ነው? የትግራይ እናቶች ወይም የትግራይ ህዝብ እንዴት ቢረዱት ነው? እርሶስ ራስዎ እንዴት ተረድተውት ነው ይሄን አስተያየት የሰጡት? አሁን
እኔ እንግዲህ ይሄ የተረዳሁት ምንድነው ነገሩ የተነሳው ከዚህ ህወሓት ህገ መንግስቱን በመጻረር ምርጫ አካሂዳለሁ እኔ መብት አለኝ ምርጫ ትግራይ ውስጥ አካሂዳለሁ ካለ በኋላ የተሰጠ መግለጫ ነው። እና ይሄ ምርጫ መካሄድ አትችሉም የሚለው ነገር አለ። ህገ መንግስት እየጣሳችሁ ነው እና ህገ መንግስት የማስከበር ኃላፊነትና አለኝ ይሄም የማድረግ የማስፈጸም ብቃት አለኝ ያልምን ነገር እኛ ከነምሎ ኃይላችን ነው ያለነውና ይሄን ማድረግ አትችሉም ከሚለው ጋር ተያይዞ በመምጣት ነው እንጂ በሌላ ቢሆን ከነምሎ ይዘቱ ነው እኔ የተናገርኩ ያለሁት። ያኔ የተናገሩት ከዚህ ከህወሓት ብቻዬን ምርጫ ላካሄድ እችላለሁ ከማለት ጋር ተያይዞ የተነሳ ጉዳይ በተጨማሪም ያው ሙሉ ኃይል አጽሙን አለን ማለት ስለተነሳ ነው እንጂ እንዲሁ መናገር ተራ ንግግር ይሆን ነበርና ወዮላችሁ ይሄን ካደረጋችሁ ከናንተም ተፎ እናቶችንም ወጣቶችንም ሊያደርሱበት የሚችሉ እንደገና ወደ መከራ የሚደርሱበት ሁኔታ ሊገቡ ይችላል ያለው መልእክት ግልጽ ነው ከመልእክቱ የሚመስለኝና የሚያሻማ ነገር የለውም። እናቶች የሚያለቅሱት ወጣቶች እንደገና ቆጠርነሳለን ሲኖር ነው እንግዲህ እናቶች ማልቀስና የወጣቶች መሞት የሚከተለው።
አቶ ገብሩ ለመሆኑ በዚህ መግለጫ ውስጥ እንደተጠቀሰው የትግራይ ህዝብ ባለፉት 29 ዓመታት ተጠቃሚ የሆነባቸው ስራዎች ተሰርተዋል እርሶም ራስዎ በአመራር ላይ ከነበሩበት ጊዜ አንስቶ ያለውን ጨምሮ ማለት ነው እስካሁን ድረስ ባለው ሁኔታ ከዚህ በፊት አንድ የርሶን ፓርቲ አባል ሳነጋግር በኢትዮጵያ ውስጥ በድህነት የትግራይን ህዝብ ያህል የደህየ የለም ብለው ገልጸውልኝ ነበር እርሶ ምን ያስባሉ?
አዎ እሱ ነው ምን መሰለህ እንግዲህ ይሄ ልማት የሚሉት ነገር ማየቱ ተቃም ይመስለኛል። ልማት ምንድነው በሚለው ላይ የግንዛቤ ችግር ያለ ይመስለኛል። ልማትና እድገት የተለያየ ጉዳዮች ናቸው። እድገት በአገሪቱ ያጠቃላይ ምርትና አገልግሎት መጨመር ነው። ልማት ደግሞ ይሄ የምርትና አገልግሎት መጨመር ወደ ያንዳንዱ የህብረተሰብ ክፍል የማደረሱ ጉዳይም ያጠቃልላል። እና አለ የማይባል በኢትዮጵያ ውስጥ በእርዳታ ሚንታ በበግር ሚንታ ከህዝብ የተሰበሰበ ገንዘብ ይሁን ባለፉት ዓመታት እድገት ነበር። ይሄ የማይካድ ነው። ይሄ እድገት ግን ጥቂቶች የዘረፉት ጥቂቶች የበለጸጉበት ጥቂቶች ይበልጥ የተጠቀሙበት ነው እንጂ ወደ ህዝብ ወርዶ የህዝቡን መሰረታዊ ችግር የፈታ አይደለም። ይሄም በሁሉም አካባቢዎች አለ ነው። እና የድህነት መጠን መለኪያ አለ እንግዲህ የገቢ አለ የገቢ በገቢ አንጻር ሲታይ የድህነት መጠን የትግራይ የድህነት መጠን ከሌሎቹ ላቅ ብሎ ይገኛል። በሁለት ቁጥር ነው 29 ምናምን ከመቶ ነው ከድህነት ወለል በታች ያለውና እንግዲህ የተወሰኑ ባለስልጣኖች ወይም አዚህ ባለሀብት ነዛም ገንዘብ የያዘ ሊኖር ይችላል። የህዝቡ ሁኔታ ግን ከሌላው አካባቢ ሁሉ የከፋ እንደሆነ ይሄ እኛ አይደለም ይሄ ጉዳይ የማዕከላዊ ስታስቲክስ ያጠናው የተለያዩ የዓለም አቀፍ ተቋማትም ያረጋገጡ ስለሆነ ይሄ ነው እውነታው። ይሄ ነው እንግዲህ ችግሩ ምን ይመስላል። ይሄ ነው እንዲያውም መነገር ያለበት ጉዳይ የሚመስለኝ። የትግራይ ህዝብ በልማትም ከሌላው የተሻለ ነገር የለውም። ህዝብ እንደ ህዝብ ነው እንግዲህ እየተናገርኩ ያለሁት። በአፈናውም የባሰ አፈና የሚያስተናግድ ህዝብ ነው። በጣም የታፈነ ይሄ አንድ ለአምስት የሚሉት ጭራሽ መብት የሚባል የሌለው በቅርቡ እንኳ እያየ ነው መንገድ ላይ ሰላማዊ ወጣቶች የሚገደሉበትም ተገድለውም ምንም ጥያቄ የማይነሳበት ሁኔታ ያለ ህዝብ ነው እንጂ ከሌላው የበለጠ የተጠቀመበት ሁኔታ አላይም። ባለስልጣኖች ተጠቅመው ሊሆኑ ይችላሉ። እነዚህ መሀል የነበሩ ከእነሱ ጋር ትስስር ያላቸው ሽርክና ያላቸውም ተጠቅመው ሊሆኑ ይችላሉ። የዚህ ምን ያህል ነው ጥናቱ? ከሌሎች ውስጥ በምን ያህል ይበልጣል? ጥናቱ የለኝም። ህዝቡ ግን እንደ ህዝብ አሁንም በችግርና ከሌላው አካባቢ ጋር ሲነጻጸርም በድህነት መስፈርቱ ዝቅ ብሎ የሚገኝ ነው።
እስቲ ወደ ራስዎ ልመለስና ቀደም ሲል ካነሳው ጥያቄ እርስዎ የክልሉ መሪ ነበሩ፣ የፓርቲው መሪ ነበሩ፣ ህወሓትን ማለቴ ነው። ከአንጋፋ የፓርቲው ታጋዮች አንዱ ነዎትና እርስዎ ራስዎን መለስ ብለው ገምግመው ያውቃሉ? አቶ ገብሩ የተጸጸቱባቸው አጋጣሚዎች ነበሩ እንዲህ ማድረግ ነበረብን የሚል ከመጀመሪያው ጀምሮ?
አዎ እንግዲህ ግልጽ ለማድረግ ይሄ እንግዲህ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፌ ላይ በግልጽ አስቀምጨዋለሁ። ከጅምሩ ለምንድን ነው ኢትዮጵያ ውስጥ ዲሞክራሲ ያልሰፈነው? ለምንድን ነው ነጻነት ያልሰፈነው? ለምንድን ነው ህዝቡ ዘንድ የሚደርስ ልማት ያልተካሄደው የሚለው አንስቼ ተናግሬያለሁ። ይሄ የግለሰቦች ጉዳይም አይደለም። አሁን ደግሞ በአረና ፓርቲ ውስጥ አለን። የአረና ፕሮግራም የሚመለከት ሰው ካለ ያገኘ ሰው ካለ ሁለት ነገሮች እዛ ድሮ የሄድኩበትን የሚያርሙ የሚያስተካክሉ ሁለት ጉዳዮች አስቀምጫለሁ። አንዱ ይሄ አብዮታዊ ዲሞክራሲ የሚባለው ርዕዮተ ዓለም መከተል የአፈና ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም እንዲያውም ወደ ሶሻሊዝም ለማሸጋገር የሚያስችል አቅጣጫ እንጂ ካፒታሊዝምን ለመገንባት ነፃ ገበያን ለመገንባት የማያስችል ስለሆነ ይሄን አቅጣጫ ተከትሎ መሄድ ዞሮ ዞሮ ባለሀብቱን የሚያደቅ ነፃነትን የሚጋፋ የአንድ ፓርቲ አምባገነንነት የአንድ ፓርቲ መሪነት ብቻ በዚህ የሚያምን መሪ ድርጅት ይለዋል፣ ቫንጋርድ ይለዋል፣ ዲክታተርሺፕ ይለዋል እና በዚህ የሚያምን ስለሆነ ይህ አካሄዳችን ለኢትዮጵያ እንደማይበጅ እኔም የዚሁ ተሳታፊ መሆን ስህተት መሆኑ ነው አንዱ ትልቁ ነገር በአስተሳሰብ ደረጃ ያስቀመጥኩት። ሁለተኛው ደግሞ ይሄ መገንጠል የሚሉት ነገር አሁን በህወሓትም ከህወሓት ጋር አብረን እንሰራለን የሚሉ ድርጅቶችም የሚያቀናቅኑት ይሄ መገንጠል የሚለው በህገ መንግስቱም የሰፈረው መጀመሪያ የኛ የህወሓት የታህት ፕሮግራም ድሮ አሁን ደግሞ በህገ መንግስቱ የሰፈረውም የመገንጠል መብት ብሎ የለም። እኛ መኖር ያለብን በኢትዮጵያ ማዕቀፍ ስር ነው እንጂ ይሄ መገንጠል ብሎ ነገር መኖር የለበትም የሚለው ሁለተኛው ስህተት ብዬ ያስቀምጥኳቸው እነዚህ ናቸው። እና በዚህ አጋጣሚ ማለት የምፈልገው አሁን ይሄ ነገር በትግራይ ሊቃን አሁን ብቅብቅ እያሉ ያሉ ፖለቲካ ፓርቲዎች ህወሓትም ጭምር ደጋግሞ የሚያነሳው ይሄ አሁን እያነሳው ያለው የመገንጠል ጉዳይ ከታሪክም ከኢኮኖሚም ከትስስሩም ከማህበራዊ ትስስሩም ከባህላዊ ትስስሩም ከሁሉ አንጻር ሳየው ጭራሽ የማይሆንና የማይታሰብ ቢደረግም ለትግራይ ህዝብ የሚጎዳ የትግራይ ህዝብ ብሔራዊ መብት የትግራይ ህዝብ ጥቅም የሚጠበቀው በኢትዮጵያ ማዕቀፍ ስር ነው የሚል እምነት አለኝና እነዚህ ሁለቱ ነገሮች ናቸው እንግዲህ ከራሴ ስገመግም እንደ ፖለቲካ የማየው እና አሁንም ያለው አካሄድ ቅድም ያነሳው በድሮ ቦክስ ነው አሁንም እያሰው ያለው ያልኩህ ይሄ ነፃነትን የሚጠበል ብዙ ፓርቲዎች ሀሳቦች እንዲወዳደሩ ድርጅቶች እንዲወዳደሩ ሲቪል ማህበረሰብ እንዲደራጅ የማይፈቀድ አካሄድ ነው ያለው አሁንም ትግራይ ውስጥ ይሄ ነው ደግሞ ዋናው ችግር ገሌ ግለሰብ ሳይሆን ፓርቲው እየተከተለ ያለው አቅጣጫ ይሄ አፋኝ አቅጣጫ ነው በዚህ ላይ ለውጥ ማድረግ ነበረበት አሁንም ይሄን ይዞ ነው ለነጻነት ለህገ መንግስት መከበር ለምርጫም እየተናገረ ያለውና ይሄ ስህተት ነው ነምለው
አቶ ገብሩ ህወሓት ህዝቡን ለጦርነት እያዘጋጀ ነው ህገ መንግስቱንም አላከበረም በፊትም አያከብርም ነበር ብለውኛል አሁን ባለው ሁኔታውን ከገለጹልኝ ሁኔታዎች አንፃር በትግራይ ህዝብ መካከል የጦርነት መንፈስ ወይም ስሜት ከሌሎች ጋር የመዋጋት ፍላጎት ወይም ዝግጁነት አለ እንዴ አሁን
ጭራሽ እንግዲህ ይሄ ከመነሻው ማየት ጥሩ ይመስለኛል መልካም ይመስለኛል የትግራይ ህዝብ ፍጹም ሰላማዊ ነው አሁንም ሰላም ይፈልጋል ከሰላም ነው የሚጠቀመው በጦርነት የሚጠቀምበት ሁኔታ የለም ጦርነት ቢካሄድም እነዚህ ጦርነት የሚያድርግ ብለው የሚከሰቅሱ አይደለም በጦርነት የሚናገሩት የሚቃጠሉት እነሱ ውጭም ሊኖሩ ይችላሉ ልጆቻቸው ቤተሰቦቻቸው አብዛኛዎቹ ውጭ ናቸው ያሉ ስለዚህ የዚህ እሳት ገፈት ቀማሽ የሚሆነው ህዝቡ ስለሆነ ህዝቡ ጭራሽ ጦርነትን አይፈልግም ደግሞ ያውቀዋል ጦርነት ምን ያህል አስከፊ እንደሆነ የትግራይ ህዝብ ለ17 ዓመታት ያደረገው ጦርነት ዓላም ከሻቢያ ጋር በተደረገው ጦርነት የከፈለው መስዋዕት በቂ ነው እንላለን ይሄ ነው የህዝቡም ፍላጎት ይሄ ነው ግን ደግሞ ህዝቡ አሁን የመወሰን አቅም የለውም የመወሰን መብት የለውም እሱ ነው መታወቅ አለበት እንዲያውም እዚህ ላይ መታየት ያለበት ባለፈው ጊዜ በትግራይ ያለው ሁኔታ ቅድም ያልኩ ከፖለቲካው ማስተሳሰብ ተነስቶ ፓርቲ መንግስትና ህብረተሰብ አንድ አድርጎ ተቆጣጥሮ የሚሄድ አስተሳሰብ ነው ያለው እና ህዝቡ በነጻነት ተደራጅቶ በፓርቲ ላይ ጫና ሊያሳድር የሚችልበት ህዝቡ በነጻነት ተደራጅቶ በመንግስት ላይ ጫና ሊያደርግ የሚችልበት ፍጹም ሁኔታ የለም ይሄ ነው አደጋው እንጂ ህዝቡ በነጻነት የመወሰን ህዝቡ በነጻነት የመደራጀት ሀሳቡን የመግለጽ ሀሳብ ቢኖረው ወደ ጦርነት ፍጹም የሚገባበት ሁኔታ የለም እና ስጋቱ የኔ ስጋትም የምለው አሁን ባለፈው ጊዜ የህዝብ ስብሰባ ተደረገ ብሎ ነበር ኮንፈረንስ ህዝባዊ ኮንፈረንስ ተባለና ተሰበሰቡ ያ ህዝባዊ ኮንፈረንስ የወሰነው ውሳኔ የፓርቲው ውሳኔ ነው የክልሉ ምክር ቤት እንዲነሳ 100% በፓርቲው ቁጥጥር ስር ነው እነሱ የፓርቲው አባላት ናቸው 100% የህዝብ ኮንፈረንስ የተባለውም የፓርቲ አባላት ናቸው ስለዚህ ፓርቲው ራሱ ህዝብ ነው ራሱ መንግስት ነው እንደዚህ ሆኖ በሚሄድበት ሁኔታ በመንግስት የሚወሰን በፓርቲ የሚወሰን በህዝብም ኮንፈረንስ ይወሰን ቢባል ህዝቡ ይሄን ተቃውሞ የሚገልጽበት ሁኔታ አለ። ለዚህ ነው እኮ እኛም በዚህ ህዝብ መሃል ሆነን የምንሰራበት ሁኔታ አለ። እንደ አረና አሁን ባለው ሁኔታ ሁሉም የህወሓትን የበላይነት ካልተቀበለ የህወሓትን አቅጣጫ ካልተቀበለ ድረስ ምንም ትርጉም የለውምና ህዝቡ ሰላማዊ ነው ሰላም ነው የሚፈልገው ግን ህዝቡ ሰላም ይፈልጋል ማለት ፓርቲው የሆነ ነገር ሊከሰክስ ይችላል የፓርቲ አመራሮች እና የሆነ ነገር ሊከሰክሱ ይችላሉ በዚህ ረገድ እኔ ጥፋቱ ይሄን ቢሆን ማለት ነው ቀድምም አንስቻለሁ የሱ ብቻ አይሆንም ሌላው ወገንም ወደ ጦርነት እኮ የሚገባ ተዋጊ ሲኖር ነው ጦርነት የሚገባ እና በመንግስት በኩልም ጦርነት አይደለም መስበክ ያለበት ወደ ጦርነት አይደለም መታየት ያለበት ነገሩን በህጋዊ መንገድ ይሞክራል በድርድር ይሞክራል ሌላው በሌላው በኩል ያለው ደግሞ በሻቢያ በኩል ያለው ይሄ ጣልቃ መግባት አባዜም ይሄን ጉዳይ ካለ ግን ከተፈጠረ በተጨባጭ ላይ ከተፈጠረ ግን ትዝሩም ሊዋጋ ይችላል ይሄ ከተፈጠረ ማለት ነው አለበለዚያ ግን ፍላጎቱ ይሄ በስልጣን የመቆየት ይሄ የለቀቀውን ስልጣን መልሶ የማጠናከር ከዚህ የተነሳ ስጋቶች የሚፈጥሩት የህዝቡ የሚጋራው አይመስለኝም ግን ደግሞ አሁን ህዝብ ስንል በትግራይ ሁኔታ በነጻነት የሚወስንበት ምህዳር የለም በነጻነት የሚደራጅበት ምህዳር የለም በዚህም መሰረት በመንግስትም በፓርቲም ተጽዕኖ ማሳደር የሚችልበት ሁኔታ በሌለበት ሁኔታ የማን ውሳኔ ነው ቢባል አሁን ቅድም ይሄ እነዚህ የተለያየ ድርጅቶች የመገንጠል ነገር የሚያነሱ የሉዓላዊ ትግራይ መመስረት የሚያነሱ ሁሉ በነጻነት ተደራጅተው ህዝብ ይወስን መልካም ነበር። ግን ይሄ በደለበት ሁኔታ ህወሓትንም ጭምር ያሳሳቱ በህወሓት ላይ ጫና እየፈጠሩ ህገ መንግስቱን አይደለም ለትግራይ ህዝብ የማይጠቅመውን ነገር ውሳኔ ላይ እንዲደርስ የሚያደርጉት ግፊት ሁሉ አደገኛ አካሄድ ነው የምለው።
አቶ ገብሩ እነዚህ ባንዳ ተላላኪ እና የመሳሰሉ ተከተላ ሲያሚዎች በኢትዮጵያ ፖለቲካ ውስጥ ከረጅም ጊዜ ጀምሮ የነበሩ ናቸው። ባለፉት 40 አመታት እና ከዛም በላይ ስንሰማቸው የቆዩ ናቸው እና በተለያዩ አጋጣሚዎችም የተለየ ሐሳብ ያላቸውን ሰዎች ተስፋ ለማስቆረጥ ወይም ለማስደንገጥ የሚባሉ ይመስላሉ። በእናንተ ማባላት ላይ ወንድርሱ እንደገለጹልኝ በማህበራዊ መገናኛዎች እና በተለያዩ መድረኮች እንዲህ ሲባል ይስማል ይታያል። ባንዳ በመሰረቱ ከመነሻው ለውጪ ኃይል ያደረ የሚጠራበት ሲያሜ ነው ከመነሻው እንደምናየው። ነገር ግን አሁን በእነዚህ ስሞች መጥራት በራሱ አንድ ነገር ሆኖ አልፎ በእነዚህ ስሞች መጠራት ያደረሰባችሁ የአካል ጉዳት አለ በተጨባጭ የሚቆጠር የመዘገባቸዋቸው?
መልካም እንግዲህ መጀመሪያ በዚህ በባንዳ የሚለው ነገር ያነሳው ልጀምር። ይሄ አንድ ድርጅት በሐሳብ ማሸነፍ በድርድር ማሸነፍ ሲያቅተው ተቀናቃኞችን ፍርጆ የመምታትና ፍርጆ ስም ለጥፎ የማጥቃት አካሄድ ነው የሚፈልገው። ይሄ ህወሓት እስካሁን ድረስ እኛን ሌላውም ቢሆን ስም ሳይተልፍ አይሄድም። ጠላት ሁሉ ጊዜ ይፈጥራል። ሁሉ ጊዜ ጠላት ነው የሚፈጥረው። ወይ ትምክተኛ ነው፣ ወይ ጠባብ ነው፣ ወይ ባንዳ ነው፣ ወይ ተላላኪ ነው፣ ወይ ጥገኛ ነው። በጣም ብዙ ቅጽሎች አሉ። እነዚህን ለጥፎ ነው የሄደው። ኢህአዴግም እንደዛ ነው። አሁን የሚያሳዝነኝ ዶክተር አብይም ባለፈው ጊዜ ፓርቲዎችን በደፈና ባንዳዎች አሉ በሚል መሄዳቸው በጣም ነው የሚያሳዝነው። ምን ማለት ነው? ባንዳ ማለት እንዳልከው የሀገር ክህደት የሚፈጽም ከውጭ ጠላት ጋር ሆኖ አገርን የሚያደማ የሚያጠፋ የሀገርን ምስጢር ሌላ የሚሰጥ ነው። ይሄ ካለ እንደ ፓርቲ መቆም የለበትም፣ መታገድ አለበት። ባንዳ ፓርቲ ካለ መታገድ ነው ያለበት። እንደዛ ያለ ፓርቲም ካለ መከሰስም አለበት፣ ፍርድ ቤትም መቅረብ አለበት። ይሄ በደንብ አለማሸማቀቅ ብልጽግናም ቢሆን በዶክተር አብይ በኩል የተነገረ ስለሆነ ህወሓትም ይሄ የሚጠቀሙት ስልት ተቃዋሚን ለማሸማቀቅ ተቃዋሚን ለመምታት ነው። እና ካነሳው ጥያቄ ጋር ልግለጽልህ፣ አረና ከተመሰረተ ከ12 ዓመት ጀምሮ ሞትም ደርሶበታል። ገና ጊዜው ሲደርስ ይሄም እንጠይቃለን። ተገድለዋል፣ አባላቱ አመራሮቹ ተገድለዋል፣ ታስረዋል፣ ተገርፈዋል። አሁንም በእስር ላይ ያሉ አባላት አሉ። ከዛ የበለጠ ግን በማህበረሰብ ውስጥ እንዳይኖሩ እየተደረጉ ያሉ ግፎች በአመራሮቻችን በጣም የሚያሳዝን ነው። እና ሊቀመንበሩ አብርሃ የህዝብ ግንኙነቱ አንዶም ተክለዝጊ የድርጅት ኃላፊው የቤት ክራይ እንኳን እንዳይከራዩ አከራዮቹን እየሄዱ እንዳታከራያቸው ብሎ የሚያባርሩበት ሁኔታ ነው። ይሄ የከፋ የሰብአዊ መብት ጥሰት ነው። ህገ መንግስት አከብራለሁ የሚል ድርጅት ይሄ ከፍተኛ የህገ መንግስት ጥሰት ነው። የሰዎች መሰረታዊ የሆነ የሰብአዊ መብት ጥሰት ነው። ከዛም በላይ በካድሬዎቻቸው በአባሎቻቸው አባሎቻችን ይታሰራሉ፣ በየጊዜው ይታሰራሉ፣ ይሰደባሉ። ከዛም በላይ ይሄ ሰብአዊ ክብራቸው እንዲዋረድ ታየዋለህ እኮ በዚህ በማህበራዊ ሚዲያ ሆን ብለው እነ አብርሃን እና አንዶምን ባንዳ በማለት ተላላኪ በማለት ከዶክተር አብይ ገንዘብ ተቀብለዋል በልተዋል በማለት ስማቸውን ለማጥፋትና ቆመው እንዳይሄዱ የማድረግ እንቅስቃሴ እያካሄዱ ነው። ከህብረተሰቡ እንዲነጠሉ መጥፎዎች ናቸው ተብለው እንዳል የትግራይን ጥቅም የሚጻረር ስራ ይሰራሉ ተብለው እየተፈረጁ በጣም በስነ ልቦና ጫና እየተፈጠረባቸዋል በሁሉም አባሎቻችን ነው። በዚህ ጉዳይ ላይ ባንዳ የሚለው ነገር እስከ ቀበሌ ወርዶ አረና ማለት ባንዳ ነው ብለው ነው ያስታወቁት። ባንዳ ማን መሆኑን እናውቃለን፣ ግን ይሄ አካሄድ ህገ መንግስቱን የሚጻረር ባንዳ ከሆነ ደግሞ መከሰስ ያለበት መታሰር ያለበት እንጂ በህጋዊ እውቅና በህግ እውቅና ያለው ፓርቲ ባንዳ ብሎ መፈረጅ ራሱ ወንጀል እንደሆነ አይገባቸውም። አሁን እነሱም እንዲሁ በብልጽግና ባንዳ ተብለዋል ምን ይላሉ ይከሳሉ፣ እንደዚህ ሚዲያ እንደዚህ አለን ይላሉ። ግን መጀመሪያ ራሱ ይሄ የሰብአዊ መብት ክብር የሰዎች መብት ክብር ማወቅ ያለበት መስለንና ይሄ ስልት ነው ስልት ነው በዳዩ ያለ ደግሞ እኔ የሚገርመኝ እዛ ያሉ ልሂቃን አዲሶቹ ፓርቲዎች ነን የሚሉ ይሆኑ ልሂቃንም ይሆኑ ይሄ የሚፈጽመውን ትተው ተበዳይን ነው የሚከሱ ተበዳይን ነው የሚሰጡ ተበዳይን ነው ማሸማቀቅ የሚፈልጉ በዳዩ ዋናው እንግዲህ አብርሃ የፖለቲካ ስልጣን የለውም አንዶም የፖለቲካ ስልጣን የለውም እስር ቤት የለውም ፖሊስ አያዝዝም ፖሊስም አያወጣም ተቃዋሚ ነው የነዚህ ጥፋት እንኳን ቢኖራቸው ምንም ብዙም ፋይዳ አይኖረውም በዚህ በገዢው ፓርቲ የሚያደርጋቸው ጥፋት ላይ ግን ምንም አይናገሩም ምንም የሚሉት ነገር የለም ሰው እንኳን እየተገደለ በፀራራ ፀሐይ በፖሊስ እየተገደለ መቀሌ ላይ በፖሊስ እየተገደለ አዴት ላይ ምንም አይሉም ጫናቸው በዚህ በሚቃወመውና የትግራይ ህዝብ ጥቅም ለማስጠበቅ በሚንቀሳቀሰው ፓርቲ ላይ ነው የዘመቱ ያሉ እሄ ግለሰቦችም አሉ በዚህ መንገድ የሚንቀሳቀሱ ፓርቲዎችም አሉ እሱ በአጠቃላይ የማየው እኔ ትግራይ ለሁላችንም እኩል ነች የትግራይ ጥቅም ሲነካ ሁላችንም እዛ አለን የኢትዮጵያ ጥቅም ሲነካ ሁላችንም እዛ ነው ያለ ነው አንዱ ይበልጥ የትግራይ ተወካይ ሌላው ደግሞ የማይወክል ተብሎ ነገር ያለበትም መነሳትም ያለበት አይመስለኝም እንግዲህ የፖለቲካ ጋጫ ሊለያይ ይችላል እኛ የምንለው የትግራይ ህዝብ ጥቅም ሰላም ደህንነት ልማት የሚጠበቀው በኢትዮጵያ ማቀፍ ነው የምንለው እነሱ ደግሞ እስከ መገንጠል የሚያንቀነቅን ባይጥማቸውም ለመገንጠል የሚሄዱ ኃይሎችና እነዚህም ተፈጥረዋል ይሄ ያስተሳሰብ ልዩነት ነው ያስተሳሰብ ልዩነት መቀበል በጸጋ ጥሩ ይመስለኛል ከዚህ ወጥቶ ግን ባንዳ ምናምን ብሎ ይሄ ያጊዜ ያለፈበት የስም ማጥፋትና ተበዳይን መልሶ የመምታት በዳይ ያለ ፖሊሲ ወሳኙ ባለ ፖሊሱ ባለ ፖሊስ የሚያሰማራውን የሚያስረው የኛ ስታውን ድረስ ኮ በትግራይ ሊቃን የሚያሳፍር ነገር ትግረኛ የፖለቲካ እስረኞች ጥያቄ ጠይቀው አያውቁም አያነሱም የሚያነሳ የመንግስት የተወሰኑ ሊሆን ይችላሉ አብዛኛዎቹ ግን አያነሱም ስለ ኦሮሚያ ግን ያነሳሉ በኦሮሚያ እንደዚህ ሆነ በዚህ በአማራ እንደዚህ ታሰሩ በቅማንት ታሰረ በዛ ባፍንጫቸው በጉያቸው ውስጥ ፖለቲካ እስረኛ አለ የተሽማቀቀ ህዝብ አለ ራሳቸው የተሽማቀቁ ናቸው በነገራችን ላይ በነጻነት የሚንቀሳቀስ ባለሀብት በነጻነት የሚንቀሳቀስ ምሁር ሁሉም አይኖረውም ይሄን አቆኖ ደግሞ ከነሱ ጋር ጥቅምም አያገኝም ሁሉናም አይጠበቅም ስለዚህ ነጻነት ያላስከበረ ቢቅ ምንም ፋይዳ የለውም ዋጋ የለውም ከዚህ ይጀምራል ነጻነት ደግሞ ከቤት ይጀምራል ይሄ የትግራይ ጥቅምና አንድነት የሚለው ደግሞ የሚመጣው የሚረጋገጠው እነዚህን የተለያዩ ብዙሃን ሐሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል በአገራችን በኢትዮጵያም በትግራይም ያበቃ ይመስለኛል
አቶ ገብሩ ሰሞኑን አንዳንድ አካባቢዎች በአንዳንድ ወረዳዎች ላይ የተቃውሞ የሚባሉ እንቅስቃሴዎች ይታያሉ። እነዚህ እንቅስቃሴዎች ምንድናቸው? መሰረታቸው ምንድነው? ከአንዳንድ መጣጥፎች ከአንዳንድ ዘገባዎች ትግራይ ውስጥ ፈንቅል ትግራይ የሚባል ንቅናቄ እንደተጀመረ እንደተፈጠረም ይወራል። አንደኛ ይሄ ምን ያህል እውነት ነው? ሁለተኛ የነዛ እንቅስቃሴዎች የነዚህ የሰልፎች መነሻ እና ጥያቄዎች ምንድናቸው? መሰረታዊ መነሻ ማለት ነው።
መልካም እኔ እንግዲህ ትግራይ ውስጥ ሰሞኑን አይደለም ይሄ እንደዚህ አይነት እንቅስቃሴዎች የተጀመሩ ቆይተዋል እንግዲህ ቅድም እንደገለጽኩት ትግራይ ውስጥ አፈናው ከፍተኛ ስለነበር ህዝብ አደባባይ ወጥቶ መቃወም ህዝብ አደባባይ ወጥቶ ሐሳቡን መግለጽ የማይችልበት ሁኔታ ነበር አሁንም አይችልም እየቆየ ሲሄድ ግን ህዝቡ ፓርቲውን መንግስትንም መድፈር ጀመረ እንግዲህ ከመጀመሪያዎቹ ይሄ የህዋትን ጫና ተቋቁመው ሰልፍ ካደረጉት ውስጥ አምባሳይነት ይጠቀሳል ደምቤም ይጠቀሳል ይሄ የእግር ሐሪባ የሚባል መቀሌ አካባቢ ያለው ቦታም ይጠቀሳል አካባቢም ይጠቀሳል እነዚህ ነበሩ አሁን ግን ሰፋ ብሏል መንገድ የመዝጋት ጉዳይ የመቃወም ጉዳይ ሰፋ ባለ ሁኔታ ይታያል እንግዲህ ይሄም እንዲያውም አሁን ያለው የኮቪድ-19 አስቸኳይ አዋጅ በታወጀበት ጭምር ነው ህዝብ የሚወጣው። ይሄ ለምን ሆነ ማለት ማየቱ ተገቢ ይመስለኛል። ፓርቲውም መንግስትም ቢያዩ መልካም ሆኖ ይታየኛል። ምንድነው ህዝብ ብሶቱ ከፍ ሲል የሚያደርገው ነገር ሁሉ ሞትም እንኳን በሞት አፋፍም ይቃወማል፣ ያምጻል። ስለዚህ ትግራይ ውስጥ የሆነ ያለው መልካም አስተዳደር የለም። ትልቁ ነገር መልካም አስተዳደር ጠፍቷል። ሙስና ወይ ስርቆት ገዝፏል። አፈና ከፍተኛ ነው። አስተዳዳሪዎች የህዝቡን ድምፅ አያዳምጡም። ህዝቡም እንዲወስን አይፈቀድለትም። ፓርቲው ነው ሁሉ ነገር የሚያደርገው። የሚሾመውም ለስሙ እጃብሶ መምረጥ ይኖረ ይችላል። ሻሚው፣ አቅራቢው ፓርቲው ነው ያለው። በዚህ ሁኔታ አስተዳደሩ ተበላሽቷል። ብዙ አስተዳደር አለ። በዚህ ሁኔታ ህዝቡ አማሯል። ስለዚህ ብሶቱን የተለያዩ አጋጣሚዎች ሲያገኝ ይገልጻል። ያ ሁኔታ የው የአስተዳደር ማዕከል እዚሁን በሚል ነው ከላይ ላይ የሚታየው ነገር ማለት ነው። እኛ ጋር ይሁን በሚል ነው የተነሱ። ወይ የወረዳ ደረጃ ይሰጠን፣ የአስተዳደር ደረጃ ይሰጠን የሚሉ ናቸው እየተነሱ ያሉ በአሁን ጊዜ ናቸው። ግን ከጀርባቸው ይህ አስቸኳይ አዋጅ በታወጀበት ጊዜ እንደዚህ መነሳቱ የሚያሳየው ነገር ግን አለ። አዋጅ አለ። ያን አዋጅ ተቃቅሞ ሞትም ሊያስከትል የሚችል በንክኪ በመቀራረብ ትሞት ይችላል በተባለበት ሁኔታ ይህን ማድረጉ ትርጉሙ እኔ ከፍተኛ ይመስለኛል። ያም ሆኖ እኛ እንደ አረና አሁን የፈንቅል ነገር እንዲም እንዳንተ ሰምቼዋለሁ። ግን ህዝቡ ራሱ ነው ይሄን እያደረገ ያለ እንጂ እኔ ሌላ የውጭ ኃይል አይመስለኝም።
የውጭም ባይሆን በውስጥም ማለት ነው።
እና ህዝቡ በውስጥ እኔ ብዙም የማየውና የማውቀው ነገር የለኝም። ለነገሩ አረና አላማውን ህጋዊ እና ዲሞክራሲያዊ በሆነ መንገድ ሰላማዊ በሆነ መንገድ ሊያሳካ የሚንቀሳቀስ ድርጅት መሆኑ ነው እኔ የማውቀው። ስለዚህ ይሄ ድርጅት ደግሞ ያሸንፋል የሚል ሙሉ እምነት ነው። ሰላማዊ ትግል ሲባል አሁን የተለያዩ ወረዳዎች የሚያደርጉትም የሚያካትት ነው። ይሄ ሰላማዊ ነው። አሜሪካን ሀገር አንድ ሰው ሞታል፣ ጆርጅ ሎይድ ሞታል ብሎ አሜሪካ ከጫፍ እስከ ጫፍ የተናወጸ ነው እና በነገርም ማለት እስካላቃጠሉ ድረስ ሌሎችን እስካልገደሉ ድረስ ይሄም የሰላማዊ ትግል ገጽታ ነው የሚል አስተያየት አለ። ህዝቡ መጠየቁ ተገቢ ነው። ስለታፈነ ነው እንጂ ህገ መንግስቱ በሰላማዊ መንገድ ሰልፍ እንዲወጣ ይፈቅድለታል። ግን አልተፈቀደም። አሁን ሳያስፈቅድ ነው እየወጣ ያለው ህዝቡ እንደሚታየኝ። እና አሁን የፈንቅል ስጋት ወይ የአመፅ ስጋት ካለ ከዚህ መማር ያለበት ህወሓት ነው የሚመስለኝ። ምንድን ነው የሚሉት? ሰላማዊውን አግባብ እንዲተገበር ያልፈቀደ አመፅን ይቀበላል የሚል አነጋገር አለ። እና ሰላማዊ አግባብ ህዝቡ በነጻነት ፓርቲዎች በነጻነት ተደራድረው ተነጋግረው የሚያካሄዱት ነገር ህዝቡን በነጻነት ሀሳቡ የማይገልጽ ከሆነ መጨረሻ ላይ ይሄ ነው የምናገኘው። ኢትዮጵያም እኮ በኢህአዴግ ከአራት ዓመት በፊት የሆነው እሱ ነው። በሰላማዊ መንገድ የተከለከለ ህዝብ በአመፅ መብቱን ለማስከበር ሞከረ ነው የምለው። እና ይሄ ክስተት በማንኛውም ሀገር በማንኛውም አካባቢ ያለ ነው። ተቃውሞን አመፅን ማስቆም አይቻልም። ይሄ ማቆም የሚቻለው ዲሞክራሲን በመፍቀድ ነው፣ ነጻነትን በመፍቀድ ነው፣ አስተዳደርን በማስተካከል ነው፣ ሌሎችን በማካተት አካታች አካሄድ እንዲኖር በማድረግ ነው እንጂ በማፈን እኔ መብታቸው ነው ባይዘው ህገ መንግስት መብት ነው ሰላማዊ ሰልፍ መምጣት የህዝቡ ጉዳይ። ግን ከዛም የከፋ ሊሆን ይችላል ነጻነት ከሌለና እኔ ያልኳችሁ ብቻ እንጂ የእናንተን አላዳምጥም የምትሉትን አልሰማም ካለ ውጤቱ ይሄ ነው። ራሱ ነው የሚፈጥረው ይሄን ነገር ማለት ነው።
አቶ ገብሩ እርሶ ሲናገሩ በህወሓት ይቅርታ በትግራይ ክልላዊ መንግስት መግለጫም ላይ ሀገራችን ኢትዮጵያ እያለ ነው የሚናገረው እርሶም የሚናገሩት። ነገር ግን በቅርብ ጊዜ እንደምናየው የትግራይ ክልል ዲፋክቶ ኢንዲፔንደንስ የሚባለው ወይም ራሱን የመነጠል ራሱን የመገንጠል እና የነጻነት ያህል ሊቆጠር የሚችል አይነት እንቅስቃሴ እያደረገ ነው የሚል ወቀሳ ይሰማል ከብዙ አካባቢዎች። በተግባር የሚታዩ አንዳንድ ጉዳዮችን የሚያነሱ ሰዎች አሉ። ለምሳሌ በፌዴራል የፍትህ አካላት የሚፈለጉ ሰዎችን የነጻ እና ፍትሃዊ የፍርድ ስርዓት እንዲካሄድ ከመከታተል ይልቅ አለመቅረብ ወደ ህግ ፊት ወይም ደግሞ ከምርጫውም ጋር በተያያዘ ቢሆን በግላችን ትግራይ ውስጥ ምርጫውን እናካሄዳለን እና የመሳሰሉ ሌሎችም እንቅስቃሴዎች አሉ። ከማዕከላዊ መንግስቱ ጋር ከፌደራል መንግስቱ ጋር የመሻከርና ወደ ጸባይነት አዝማሚያ የመሄድ አየር ነው ሲነፍስ የሚታየውና ለመሆኑ ይሄ ሁኔታ አለ ትግራይ ውስጥ ይስማማችኋል እናንተ?
እንግዲህ ይሄ በግልጽ የተነገረ ያለ ስለሆነ የኛ ስሜት ብቻ ሊሆን የሚችል አይመስለኝም። ምንድነው የተሳሳተ ነው አርኔዋለሁ ያለው ነገር አለ። በወይን ጋዜጣ ነው እንግዲህ የዲፋክቶ ስቴት ማቋቋም አለብን የሚለው የወጣው እና በግልጽ የተቀመጠ ነው። ከዛም በላይ አሁን የህወሓት ሸሪኮች ማለት የፖለቲካ ሸሪኮች ትግራይን እናስገነጥላለን ነፃ ሉዓላዊ ትግራይን እንፈጥራለን ከሚሉት ጋር ነው በደንብ እየሰራ ያለው። ይሄ በአንድ በኩል የምናየው ነገር ነው። በሌላ በኩል ደግሞ በኢትዮጵያ የፌደራል ሃይስቶች የሚባሉ እንግዲህ እነዚህ አሁን ተበታትነዋል መልሶ ህወሓትንም እየከሰሱ ነው የሚገኙት። ድሮም እስከማቃቸው ከህወሓት ጋር አብረው ሲሰሩ የነበሩ ናቸው። አሁንም ይሰሩ ነበር። አሁን ምናልባት ሁኔታው እዛ ተመቻቸው መሰለኝ ወጡ። ከነዚህ ጋር ሆኖ ደግሞ በኢትዮጵያ ደረጃ ፌደራል ህገ መንግስቱን አከብራለሁ የሚልም አለ በሌላ በኩል። ስለዚህ እዚህ ላይ ግልጽ የሆነ ነገር እኔ አላዳመጥኩም። እንዲያውም ለምንድን ነው የሚነሳው ስለመገንጠል? ለምንድን ነው ቴሌቪዥን የዚህ የትግራይ ቲቪ የድምፅ ወያነ ቲቪ ሌሎች ሚዲያዎች በህወሓት የሚመሩት እና ቁጥጥር ስር ያሉት አብዛኛው ጊዜ ስለዚህ የመገንጠል የሚናገሩትን ያስፈልጋል እንችላለን ራሳችን እንደዚህ እንሆናለን የሚሉትን ነው የሚያቀርቡ እንጂ ስለ አንድነት የሚሰብኩም አይቀሩም። ስለዚህ ከዚህ ፍላጎቱ ይገባኛል። አየዋለሁ ያለው ፍላጎት ካቀራረቡ ካሰላለፉ ከራሱም ሸልቆት ይሁን ወይ አምኖበት የሚናገራቸው ነገሮች ሳይ እንደተባለው ይሄ ዲፋክቶ መንግስት ማዕከላዊ መንግስት ባይቀበልም ራሳችን ነፃ መሆን እንችላለን ራሳችን እንችላለን የሚለው ይሄ ግን ቅድም እንደነገርኩህ በጣም ጥፋት የሚያስከትል በዚህ መንገድ መንግስታት የመሰረቱ ቀርቶ በህግም አግባብ መሰተናል የሚለው ኤርትራ ቋይ ሆነውን ሁኔታ እናያለን። ስለዚህ ዋናው ጉዳይ ነፃነት ዲሞክራሲ ፍት እንዲነግስ የማድረግ ጉዳይ ነው እንጂ ተገንጥሎም ይሁን በጋራ ሆኖ የሚመጣ ለውጥ አይኖርም። እንዲያውም እንገንጠል ሲል የሚያስከትለው ብዙ መዘዝ አለ። ያሰላለፍ መዘዝ አለ፣ ያስመታል። ነገሩ ራሱ እንኳን ባይደረግም ይሄን ማንሳቱ ጉዳይ በአካባቢው ተጽዕኖ ይኖረዋል። እንደምትለው ከሌሎች ጋር የመናቆር ጉዳይ፣ በሌላ ኢትዮጵያ ያሉ ትግራይ ተጋሩ ላይ ጫና የመፍጠር ጉዳይ፣ ወደ ትግራይ መጥተው ኢንቨስት ሊያደርጉ የሚችሉ የውጭም ይሁኑ የሀገር ውስጥ ባለሀብቶች በመከልከል በገድ ብዙ እንድምታ ነው ያለው። ይሄን ሳያስተውሉ በጊዜያዊ ፖለቲካ ሽኩቻ የመገንጠል ነገር ቢነሳ ይሄ ለትግራይ ህዝብ ጠቃሚ ነው አልልም፣ የጭራሽ አልልም። ችግር አለ። አሁንም ማለት ብልጽግናም ያው የቀጠለ ነው፣ ችግር አለ። ህገ መንግስቱንም እየጣሰ ነው ብያምናለሁ። በተለይ በዚህ አሁን ስለ ህገ መንግስቱ የመተርጎም እና ምርጫ የመራዘም ጉዳይ የተፈጠረው ሁኔታ ሳይ ህገ መንግስት በግልጽ በግላጭ የሚቃወም ነው። ግን ይሄን ቢሆን ከሌላው ኢትዮጵያዊ ጋር ሆኖ ይሄ በትግራይ የሚደርሰው በደል በሌሎችም የሚደርስ ነው። ህገ መንግስት ከተጣሰ ትግራይ ብቻ አይደለም የዚህ ህገ መንግስት ጠበቃ መሆን ያለበት። ኦሮሞም እንዲህ ይጎዳል፣ ሲዳማም ይጎዳል፣ ሶማሌም አፋርም ይጎዳል፣ አማራም ጠቅላላ ኢትዮጵያ ህዝብ ህገ መንግስቱ ከተጣሰ ሁሉም ነው የሚጎዳው። እና ለምንድን ነው መገንጠል የሚመጣው እዚህ ጉዳይ ላይ? አብረን ተባብረን ነው መለወጥ ያለብን። ይሄ ጊዜ ሊወስድ ይችላል፣ ግን ትግል ደግሞ በአንድ አፍታ በአንድ ወቅት አይሳካምና ችግርም ይሁን መጥፎ ነገርም ይሁን ጥሩ ነገር ከኢትዮጵያ ጋር አብረን እንለውጠዋለን የሚል እምነት መኖር ያለበት እንጂ እንዲሁ ህገ መንግስቱ አልተከበረም ይሄን አደርጋለሁ። እንግዲህ መቼ ተከበረ? እኔ እስከማውቀው ድረስ የትግራይ ህገ መንግስትም ቢሆን ተከብሮ አያውቅም። የትግራይ ህገ መንግስት አለ። ወረዳዎች፣ ቀበሌዎች በየአምስት ዓመት ምርጫ ያካሄዳል ነው የሚለው። ግን አሁን 7 ዓመት ሆኗቸዋል ከተመረጡ። ይህ ህገ መንግስት መጣት አይደለም እንዴ? እንደዚያ ከሆነ በዛ መስፈርት እንግዲህ ይጣስ እያልኩ አይደለሁም። እና አብይ ህገ መንግስት መጣት አለባቸው እያልኩ አይደለሁም። መጣት የለበትም ማንም የህገ መንግስት ማክበር አለበት። ግን አክብሮ የማያውቅና ለዚህም የሞራል ብቃት አላቸው ወይ? ይህን ማለት የሞራል ብቃት አላቸው ወይ የምን ነው እያነሳሉ። ምክንያቱም ቅድም ያነሳቸው ጉዳዮች ዜጎች በአካባቢያቸው በክልላቸው የተሸማቀቁ እንዲኖሩ የሚያደርግ የሚያስር የሚገድል እንዴት ብለ ነው ስለ ህገ መንግስት? ያም እኮ የህገ መንግስቱ በርካታ አንቀጾች ክፍል ነው ያለው። በህይወት የመኖር መብት የሚል አለ። የሰው ክብር ማስከበር የሚል አንቀጽ አለ። በርካታ የሰብአዊና ዲሞክራሲያዊ የመሰብሰብ መብት የሚል አለ። የመቃወም መብት የሚል አለ። የመደራጀት ብዙ አሉ። እነዚህን ለይቶችን እችን ብቻ ለይቶ የምርጫ መራዘምና ያለመረዘም አንቀጽ ማለት 92ን ብቻ ለይቶ ይሄ ካልተከበረ ከሚል በአጠቃላይ ነው መሄን ያለበትና እኔ ቅድም እንዳልኩት ዋት አጠቃላይ ለውጥ ያስፈልገዋል። አጠቃላይ ተሐድሶ የሚያስፈልገው ድርጅት የሚቀጥል ከሆነ ማለት ነው። አለበለዚያ በእነዚህ አሁን በሚሄድበት አግባብ ሊሆን የሚችል አይመስለኝም እኔ ሳይሆንና ይሄ በተለይ መገንጠል የሚለው ከመንግስቱ ነው ማለት ነው። ህወሓት መንግስቱም ስለሆነ ነው እንጂ ሌሎች ቢሉ እኔ ችግር የለብኝም። እስከ ድርጅቱም አቋቁመዋል። የትግራይ ሉዓላዊ መንግስት እንፈትሻለን ብለው በትግራይ ቲቪ እና በድምፅ ወያነ ሰፊ ሽፋን የሚሰጣቸው ሀሳቦች የሚገጠሉ የሚንቀሳቀሱ የሚገንጠል ይሄ ምንም ችግር የለውም። ከትግራይ መንግስት ሲነሳ ግን ሾልኮም ይሆን ንበለው ምንም እንበለው ችግር አለበት። የሚያስተናግደውም አዝማሚያው ይሄ እስከሆነ ድረስ ችግር ያስከተለ ነው። ይሄም ለትግራይ ህዝብ የሚተርፍ ችግር ይሆናል። እኔ እንግዲህ ጦርነት ይኖራል ማለት አይደለም እያለሁ ያለው ባይኖርም ይሄ ችግር ነው የሚፈጥረው ለትግራይ ህዝብ የሚላል እና ይሄ እኔ አስተሳሰብ ነው የኔ አመለካከት ነው እና ችግራችን በዚህ በኢትዮጵያ አንድነት ማዕቀፍ ሁነን የምንፈታው የብሔር መብታችን የክልል መብታችን ሁሉ በዚህ ማዕቀፍ ሁነን ማስከበር እንችላለን። ችግር እኮ ቢንገድ ነው ከሌሎች ጋር አብረን ታግለን ለውጣለው የሚል እምነት ነው ያለኝ።
አቶ ገብሩ፣ የምርጫው ነገር በጣም የወቅቱ አንገብጋቢ ጉዳይ ነው። እርሶም ደጋግመው አንስተውታልና አረና ምርጫው መተላለፍ የለበትም የሚል አቋም አለው እንዴ? ህገ መንግስታዊ አይደለም ሲሉ
እንግዲህ ምንድነው አይደለም ህገ መንግስታዊ አይደለም አተረጓጎም ነው ያልኩት እንጂ የምርጫ መራዘም አይደለም እያነሳ ያለው በዚህ ረገድ።
እሺ
እንግዲህ ያልኩ ያለሁት በግልጽ ለማስቀመጥና ምክንያቱም አረና የመድረክም አባል ስለሆነ መድረክ በዚህ አካባቢ በዚህ ዙሪያ ያለውን አቋም በግልጽ አስቀምጧል። እኛ በኢትዮጵያ ውስጥ አሁን አዋጅ አውጇል፣ የትግራይ ክልልም አዋጅ አውጇል። ይሄን ኮቪድ-19 አስመልክቶ አዋጅ አውጇል፣ አስቸኳይ አዋጅ፣ ፌዴራል መንግስትም አዋጅ አውጇል። በዚህ ሁኔታ በሽታውም አለ በሽታው እንዳየነው የተባባሰ የጨመረ ነው እየሄደ ያለ። በዚህ ሁኔታ ምርጫ ይካሄድ የሚል አቋም የለንም። መካሄድም አይችልም እኮ እንዲያውም ለነገሩ እኔ ሳነሳ እንኳን ይሄ በሽታ ኑሮና አስቸኳይ አዋጅ እያለ ባይኖርም እኔ አሁን ኢትዮጵያ ውስጥ ምርጫ ለማካሄድ ያለው ሁኔታ አስቸጋሪ እንደሆነ፣ ትግራይም የከፋ እንደሆነ ምክንያቱም ቅድም የገለጽኳቸው የመንቀሳቀስ መብት ከሌለን እንኳን ስልጣን ለመጋራት ልንንቀሰቅስና ልንወዳደር ቀርቶ ሀሳባችን ለመግለጽም እንዲሁ በቀላሉ ሀሳባችን ለመግለጽ በማንችልበት ሁኔታ ነፃና ርትዓዊ ምርጫ ይኖራል ብዬ አላምንም። ስለዚህ በሀገር አቀፍም አሁን ያሉ ስሞታዎች ተመሳሳይ ናቸው። ኦሮሚያ ውስጥ ያለው ስሞታ፣ ሌሎችም አካባቢዎች ያሉ ስሞታዎች ምርጫ የሚካሄደው ከእንግዲህ ወዲያ በኢትዮጵያ እኔ ተአማንነት ያለው ነፃና ፍትሐዊ ምርጫ ካልተካሄደ በስተቀር ፋይዳ የለውም የሚላሉ ግን ያም ሆኖ መንግስት እንዲፈርስ አንፈልግም። መንግስት እንዲቀጥል እንፈልጋለን። ህገ መንግስቱ በግልጽ የክልል መንግስታት ህገ መንግስትም ይሁኑ የፌዴራሉ ህገ መንግስት በግልጽ ስልጣን የአምስት ዓመት መሆኑ የክልልና የፌዴራል አስቀምጧል። ይሄን መተርጎም አይቻልም፣ በዚህ መንፈስ ምነው መተርጎም ስህተት ነው የሚል የጸና አቋም አለ። ምክንያቱም በማያወላዳ ሁሉም አንቀጾች ላይ አምስት ዓመት ነው እድሜው ብሎታል፣ ይሄ ነው ብሎ አስቀምጦታል። ከዚህ አይረዝምም። የጠቅላይ ሚኒስትሩ፣ የፓርላማው፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት እድሜ ሁሉ ተቀምጧል። የክልል ምክር ቤቶች እድሜ ሁሉ ተቀምጧል። ይሄ ማራዘም አይቻልም። ግን አንድ አስገዳጅ ሁኔታ ተፈጠረ። አስገዳጅ ሁኔታ ይሄ በሽታ ነው። አስቸኳይ አዋጅም አለ። በዚህ ሁኔታ ምርጫ ማካሄድ ስለማሄድ እንዴት ብለን እንቀጥል የሚለው ነገር ግን መደራደር መነጋገር ነው ያለብን እንጂ ይሄ ህገ መንግስት ቀውስ አለ፣ በሀገራችን ደግሞ የፖለቲካ ቀውስ አለ። በዚህ ሁኔታ ደግሞ ይሄ በሽታ ማህበራዊ ቀውስም እያካተተው ኢኮኖሚ ቀውስ ባለበት ጊዜ ቁጭ ብለን ተደራድረን እንዴት ነው ይሄ ነገር መቋጨት ያለብን? ቢራዘም ይሄ ኮቪድ ራሱ አምስት ዓመት ቢቀጥልስ? አምስት ዓመት ዝም ብሎ መንግስት ሆኖ ሊቀጥል ነው? ሶስት ዓመት ቢቀጥልስ? እና መቼ ነው መቋጫው? መደራደር አለብን ብለን አስቀምጠናል። ይሄስ የሚቀጥለው ምርጫስ እንዴት ነው መካሄድ ያለበት በሚልም ለእነዚህ ሁሉ አስፈላጊ የጋራ ኮሚቴዎችን ተደራድረን በምናስቀምጠው ፍኖተ ካርታ ምርጫው የሚካሄድበትን ሁኔታ እንዲፈጠር እንደራደር እና መንግስትም ብቻውን ያውም እኔ ኢህአዴግ የሚሆን አሁን ያለው ብልጽግና ፓርቲ አንቀጽ 92 በሚመጣው አግባብ ነፃና ርታዊ ወይ ትክክለኛ ፍትሃዊ በሆነ መንገድ የተመረጠ መንግስት አይደለም። ግን ባዶ ከመሆን መንግስት አልባ ከመሆን ቢቀጥል እመርጣለሁ ካለኝ ፍላጎት ማለት አገር ከሚረበሽ ያ ወጥን ደግሞ አሁን ባልተመረጠበት ራሱ በፍትሃዊና ነፃ ያልተመረጠ መንግስት ራሱ ተርጉሞ እንድቀጥል ሲል ደግሞ ሌላ የጥቅም ግጭት ያስከትላል። የጥቅም ግጭት የሚያስከትል አደገኛ አካሄድ ነውና ቁጭ ብለን እንደራደር አካታችሁን እንደራደር ይሄ ነው እንጂ ምርጫው መራዘሙ ያለቀለት ያበቃ ነገር ነውና ለብቻ እንግዲህ ተነጥዬ እኔ ያደርጋለሁ ምናምን ካለ ደግሞ ህገ መንግስቱም አይፈቅድለትም። ህገ መንግስቱም ይሄ ከሆነ ማለት ነው አንቀጽ 92 አንድ አካል ነው ያለው የምርጫ ቦርድ አንድ የምርጫ ቦርድ ነው እሱ ነው የሚያረጋግጠው የምርጫ ነፃና ፍትሃዊነት የሚያረጋግጠው ይሄ አካል ነው እንጂ ሌላ ሊሆን አይችልም። ስለዚህ ቢሄድስ ቢያደርግ ውሃት እንዴት ብሎ ነው የሚያካሂደው? ያውም አግባብ ባልሆነ መንገድ ነፃና ፍትሃዊ ባልሆነ መንገድ በብቸኝነት ክልሉን ተቆጣጥሮ መልሶ ነው ያደራጃለሁ ግን ከማን ጋር ነው የሚወዳደረው? ማን ነው የሚወዳደረው? እንዴት ብሎስ ያ ቅድም ያነሳኋቸው ምርጫው ነፃና ፍትሃዊ ነው ማረጋገጥስ ማን ነው የሚችለው መጨረሻ የሚል ብዙ ጥያቄዎች ያስነሳሉ። ስለዚህ ይሄ አይሆንም ለትግራይ ህዝብ አይፈጀውም ለህወሓትም አይበጀውም ለሁላችንም አይበጅም። ግን ከማዕከላዊ መንግስት ጋር ደግሞ ማዕከላዊ መንግስትም መደራደር መነጋገር አለበት አካታችን መሆን አለበት በአሁኑ በዚህ በአስቸጋሪ ወቅት ይሄ ካላደረገ ችግር እየፈጠረ ነው የሚያስተምራል።
በዚህ ሁኔታ አቶ ገብሩ ፌደራሉ ፓርላማ እንዲህ አይነት ውሳኔ አሳልፎ ይያለ አንድ ክልል ተነስቶ ምርጫ ቢያካሂድ ምንድነው ሊሆን የሚችለው ነገር? ምንድነው የሚፈጠረው ነገር?
እንደ ፖለቲከኛ
ይገምግሙልኝ።
አዎ ያካሂዳል እንግዲህ እንደ ይሄ ህገ መንግስታዊ አይደለም ነው ጋጭሩ ህገ መንግስታዊ አይደለም። አሁን የተምታታ ያለ ክልሎች ራሳቸውን በራሳቸው ማስተዳደር መብት አላቸው የሚላል ይሄ ትክክል ነው ያስተዳድራሉ ይሄ ህገ መንግስት ፈቅዶላቸዋል። ምርጫን በተመለከተ ግን ለፌደራል የተሰጠ ስልጣን ነው በፌደራል የተቋቋመ የምርጫ ቦርድ የሚመራው የሚያካሂደው ፓርቲዎችም እንዲኖሩ እንዳይኖሩ የሚወስነው ማለት ህጋዊነታቸው የሚያረጋግጥ ምርጫም ፍትሃዊና ነፃ መሆኑን የሚያረጋግጠው ይሄ ስለሆነ ከዚህ ውጭ ህገ መንግስቱን ጥሶ ነው የሚሄደው ይሄ ከማዕከላዊ መንግስት ጋር ግጭት ይከተዋል የሚል አስተያየት አለኝ። ግን ይሄን ስል ማዕከላዊ መንግስትም ይሁን የትግራይ መንግስት ሁለቱም ማለት ነው አሁንም አልመሸም አረፈደም መደራደር አለባቸው ሪያሊቲውን አይተው መደራደር መነጋገር አለባቸው። እኔ በትልቁም ከሌሎች ተቃዋሚ ፓርቲዎችም ጋር የብልጽግና ፓርቲ መደራደር አለበት አካታች በሆነ መንገድ ነገሩን አይተን እንድንወስደው እንዲሁም መቋጫ ምንድን ነው ይሄ አሁን የገባንበት መቋጫ ምንድን ነው ሰላማዊ ሁኔታ እንድንፈጥር መነጋገር ነው መፍትሄው መነጋገር ነው። አሁንም ወደ ጦርነት መቅደም የለበትም ጦርነት መቅደም የለበትም እሱን አላነሳም። ግን ፌደራል መንግስት መታለኝ ሊል ነው እንግዲህ አስከብራለሁ ይሄ የወጣ ነው ከዚህ ከህገ መንግስት ከመፈልደው የወጣ ነው ብሎ ቻና ሊፈጠር ይችላል ያም አልወጣሁም ብሎ ሊከራከር ይችላል። በዚህ መሃል ቅድም ያነሳ ነው ወደ ግጭትና ወደ ጦርነት ግን መገባት ያለበት አይመስለኝም። አሁንም ኢትዮጵያ ይሄን ካላደረገች ምንም ሌላ መፍትሄም ተመጣ አይመስለኝምና መደራደርና ተደራድሮም አንድ መቋጫ ላይ መድረስ ነው የሚያስፈልገው ነው የምነግርህ እንጂ ምን ሊሆን ይችላል የሚለው ፕሬዲክት ማድረግ ወይ መገመቱም አስቸጋሪ ነው። ምን ሊሆን ይችላል አሁን እየተነገረ ባለው ከሆነ ህወሓት መፍትሄ ነው እኔ እዘጋጃለሁ እንዲያውም እዛ ያሉት ፓርቲዎችም እኛም ፈቅደንልሃል ስለዚህ ተዘጋጅ ይሄን ካላደረግ እነዚህ ቅስቀሳዎች ናቸው ቅስቀሳዎችም እንዲሁ አድርግ ይሄ ነው የሚያዋጣ ያሉ ነው የማይበጀውን የመከሩት በዛ ነው እየተመረ ያለው። አሁንም የራሱ ጠንከር ያለ ይሄን እጄ እንደዚህ አድርጌ ደራደራለሁ የሚልም ያለው አይመስለኝም ምክንያቱም ይሄን አላየንም። ማዕከላዊ መንግስትም ይሄን ካላደረግ ግን ያለ ነው እጅን ጠምዝዤ ብሆን እኔ ስልጣን አለኝ ህገ መንግስት ሰጥቶኛልና ይሄን አታደርግም በሚለው እልህ መጋባት ነው እንጂ በሰለጠነ መንገድ መደራደር መነጋገር እንዴት እንቋጨው ብሎ ማቅረብ አልተቻለም። እንዲያው ምን የሚገርመኝ ከጎረቤት መንግስት ጋር አብሮ መስራት የመረጠ አብሮ እንሄዳለን ያ ታየው ማለት ነው የኢትዮጵያ ላይ ጦርነት ያወጀ መንግስት አሁንም አገር ውስጥ በጣም አፍሳኝ የሆነ መንግስት አገር ውስጥ በጣም ህዝቡን አንገሽግሾ ብዙ ህዝብ በመተሾች እንቅጥሩ ስደት ላይ ዳረገ ህዝብ ከዛ ጋር መነጋገር እና ታረክ ሰላም ፍጣሪ ያለ ከዚህ ከሀገሬው ህወሓት ጋር ወይም የትግራይ መንግስት ጋር መነጋገር እንዴት አቅተዋል? ህወሓትስ እንዲሁ እንዴት ከአገሬው መንግስት ጋር ወጥቶ ማየት ይመርጣል የሚላል? እንግዲህ ቅድም ያልካቸው ነገሮች አሉ እና አሁን ያለው ፖለቲካ ይበጥ የተካረረ ይበጥ ይሄ ጽንፍ የሚያራምዱ የሚያበረታቱ እንጂ ይሄ ለዘብ ብሎ ፖለቲካን እንደ ፖለቲካ አገርን አስቀድሞ ህዝብን አስቀድሞ ሰላምን አስቀድሞ የሚሄድ ፖለቲካ እኔ አላየሁም። በሁሉም በኩል የትም ቢካለ ይሄ እኔም ተበንጃለኝ እኔም ኃይል አለኝ እኔም ስልጣን አለኝ እኔም ባንክ አለኝ እኔም ባንክ አለኝ የሚለው ነገር ነው እየተገፋ ያለና በዚህ መንገድ ከእንግዲህ ወዲህ በኢትዮጵያ ውስጥ በጦርነት ማሸነፍ ይቻላል እኮ ለአጭር ጊዜ ጦርነት ማሸነፍ ይቻላል፣ ግን ዘለቄታ የለውም። ይሄ አሸንፎ መሄድ ይችላል፣ አንድ ወገን ያሸንፍ ይችላል፣ ግን ይሄ ዘላቂ ሰላም አይፈጥርም። እኔ ደግሜ ማለት የምፈልገው ጦርነት መቀስቀስ ቀላል ነው፣ ከዛ የመውጣቱና እሱ የሚያስከትለው ጫና መቋቋሙ ግን በጣም ከባድ ነው። ስለዚህ ይሄ እምለው በማንኛውም መንገድ በማንኛውም ሁኔታ ህጋዊ መንገዶችን መጠቀም ጫናዎችን መጠቀም ድርድር መጠቀም እንጂ ብረት መፍታት ብረት አንግቦ ዋጋለሁ ማለት እኔ ለጊዜውም አይመጥንም፣ ለኢትዮጵያ ህዝብ አይመጥንም፣ አይጠቅምም፣ ዘለቄታም አይኖረውም። ቢያሸንፍም አንዱ ዘለቄታም ቢያጡም ዞሮ ዞሮ ስልጣን በምርጫና በህዝብ ፍቃድ ካልተቋቋመ በስተቀር ኃይል ቢኖርህም ምታስበጭ ነው ነገር አይኖርም።
አቶ ገብሩ እንደ ፖለቲከኛ ይመልሱልኝ ያልኩት ለምንድን ነበረ? መቼም እንደርሱ አይነት በፖለቲካ ውስጥ በትግል ውስጥ የቆየ የበሰለ ሰው የሚኖረው አተያይ ፖለቲካውን ከጎን ሆኖ እንደሚያይ ሰው አይደለም፣ ወይም ደግሞ እንደ ተራው ህዝብ አይነት አተያይ አይደለም የሚኖረው። ሴናሪዮ ወይም ደግሞ ሊፈጠር የሚችለውን ሁኔታ የመጠቆም አቅም አላችሁ እናንተ ከህይወት ልምድም ካካበታችሁት ከምታውቁትም ከትምህርትም ከጥናትም ቢሆን ማለት ነው። በዚህ ምክንያት ነውና ሊሆን የሚችለውን ነገር ማሳየት አንድ ክልል ተነጥሎ ምርጫ ቢያካሂድ ሊሆን የሚችለውን ነገር ማሳየት ሊያስከትል የሚችለውን በጎም ይሁን መጥፎ መዘዝም ይሁን ማሳየት ይጠበቅባችኋል፣ ኃላፊነት ያለባችሁ ይመስለኛል። ማለት ያለ ስጋት ያለ ፍርሃት በቀጥታ ማሳየት ያለባችሁ ይመስለኛል በጎም መጥፎም ቢሆን። ምንድን ነው የሚፈጠረው በዚህ ሁኔታ
ውስጥ? ገብቶኛል። አሁን ችግሩ ምን መሰለህ? አሁን እንግዲህ ድሮ ማለት ቀውስ በሌለበት ሁኔታውን ተከታትሎ አቅጣጫቸው ወዴት ነው እያመራ ያለ፣ ምን ይሆናል፣ ምን ውጤት ይኖረዋል፣ ምን ያመጣል፣ መንስኤውስ ወዴት ይወስደናል፣ ይነሱ ወዴት ይወስዳል ብሎ መተንበይ ይቻል ነበር፣ ቀላልም ነው። አሁን በቀውስ ውስጥ ነው ያለ ነው። ኢትዮጵያ የፖለቲካ ቀውስ ውስጥ ነው ያለችው ብዬ ነው ማምነው ለዚህ ለተከታታይ ዓመታት። እና በዚህ ቀውስ ወቅት ተደማጭ ድምጾች እነዚያ ምክንያታዊ ሆነው በምክንያት የሚያምኑ ኃይሎች እስከዚህም ድረስ ጫና ተጽዕኖ ፈጣሪዎች አይደሉም። እነዚህ ምክንያት ሳይዙ ህዝቡን የሚቀሰቅሱ የሚያነሳሱ ወደዚህ ግባ ተዋጋ ብለው የሚለው እና ብዙ ነገሮች ተለውጠዋል። ይሄ የማህበራዊ ሚዲያ እድገትም ራሱ የለወጠው ነገር አለ እና በጓዛመች ሊኖሩት ይችላል ደግሞ በአሉታም ነገሮችን የሚያወሳስብ ወደ ችግርም የሚከት የሚመራ ነው። ስለዚህ እርግጠኛ ሁኜ ይሄ ይሆናል የሚል ነገር በራሴ የሚይዘው ነገር አለ። ኢትዮጵያን ህዝብ ግን ማሳሳት አልችልም፣ ማሳሳት ስለሌለብኝ ነው። ምንድን ነው በግልጽ ይሄ ነገር ወደዚህ ይሄዳል ብሎ አሁን መተንበይ፣ ምክንያቱም ሁኔታዎች ከውስጥም ከጂኦፖለቲክሱም ሁሉ ተወሳስበዋል። እኔ በኢትዮጵያ ያለው የፖለቲካ እድገት ኢትዮጵያውያን ራሳችን ብቻ የወሰነውና የፈጸመው የሚል እምነት ስለሌለኝ ነው። በአካባቢያችን ያሉ የአካባቢው ሌላ ሀያላን ሊሆን የሚፈልጉ የአካባቢ የጂኦፖለቲኩ ሀያሎች ሊሆን የሚችሉ ሀይሎች በሙሉ በዚህ የገቡ ናቸው ያሉ። ስለዚህ ይሄ በሀገር ውስጥ በኢትዮጵያ ማዕቀፍ እና በሰከነ ሁኔታ አይተህ የምትሰጠው አቅጣጫና የምትሰጠው ምክር አሁን ብዙም እንደዛ ላይሆን ይችላል የሚል ግምት ስላለኝ ነው ከዚህ የታቀብኩትና አንዱ ነገር ግን ማንኛውም አካባቢ ማለት ነው ቅድም ያነሳሁት ጦርነት ቢቀሰቅስ የሚጎዳው ህዝቡ ነው። ይሄ ግልጽ ነው፣ ህዝቡ ነው የሚጎዳው። ስለዚህ ጦርነት እንዳይቀሰቅስ ይሄ መገንጠል የሚሉት ሀሳቦችም እንግዲህ አሁን በአንድ ኤራ ነው እየመጣ ያለው። ቢሮክራሲ ምዛ የሚገነጠል ያለው የሚፈልጉ ዋናዎቹም ተገንጣዮች ሌሎች ነበሩ የሚባሉት ይሄ ቀርቶ ይሄም እየመጣ ነው ያለው። ስለዚህ ይሄን ሁለቱን ነገሮች ትክክለኛ እንዳልሆኑ የኢትዮጵያ ችግር በኢትዮጵያ ማዕቀፍ መፈታት እንዳለበት የኢትዮጵያ ማዕቀፍ መፍታት እንዳለበት ጦርነትም የማይዋጣና ትርጉም የለውም ዋጋ ቢስ መሆኑ የሆነ ነገር ሊኖረን ይችላል የስልጣን ምንጭ ሊኖረን ይችላል ወይ ደግሞ አንድ በአገር ውስጥ ያለው የድንበር ማካተት ምናምን ናቸው አሁን የሚያጋጩት ይሄ የት ይሄዳል ምንም አይሄድም ቦታው እዛው ነው አገራችን ነው ኢትዮጵያ ነው ምክንያት አይሆንም እንኳን በአገር ውስጥ ያሉ የድንበር ማካለሎች ከሌሎች አገሮችም ጋር የሚኖሩ የድንበር ማካለሎች በሰላማዊና ዲፕሎማሲያዊ መንገድ ያልቁ ስለሚችሉ ለጦርነት የሚሆኑ ምክንያቶች እኔ አላይም አሁን አላይም ገመንግስቱ ደፈረ ይሄ ለጦርነት ምክንያት አይሆንም እንደገና ታግሮ ገመንግስቱን ቦታው ላይ ማስቀመጥ እንዲሆን ማድረግ ነው እንጂ እሱ ለጦርነት ምክንያት አይሆንም ግን ደግሞ ቅድም ያልኩ በውስጥም ያለው የስልጣን ሽኩቻ ስልጣን ያዙትም ስልጣናቸውን እያንዳንዱ ስልጣን ለማጠናከር የሚያደርገው ሽኩቻ ስልጣን ያለያዙትም ቶሎ ወደ ስልጣን ለመምጣት የሚያደርጉት ግብግብ የአካባቢያችን ጂኦፖለቲካ ኃይል እንሆናለን ኢትዮጵያ ተዳክማለች ኢትዮጵያ በግጭት ላይ ነው ያለችውና ይሄን ተጠቅመን የራሳችን አቅጣጫ እናስቀምጣለን የሚሉትም እንዲሁ ይሄ ሁሉ ያወሳሰበው ስለሆነ መጀመሪያ ቤታችን እናጥላ በአገር ውስጥ ያለው ጉዳይ ግን ጦርነት ለማንም አይበጅም ጥቅምም የለውም ፋይዳም የለውም ከዚህ ተነስተን ልትፈጽመው የለህም የሚል ነገር እናለን
አቶ ገብሩ አስራት መቼም ከእንደርሱ አይነት ሰው ጋር ተገናኝቶ መነጋገር ሊያልቅም ይችል ነገር አይደለም ግን ብዙ ጊዜ ያዝኩትና እስቲ በመጨረሻ እንዳጠቃላይ ግምገማ የሚሰጡኝ ጥያቄ ላንሳለሁት እርሱ አሁን ሲናገሩ አሁን ኢትዮጵያ ቀውስ ውስጥ ነው ያለችው አሉ የትግራይ ክልላዊ መንግስት ባወጣው መግለጫ ላይ ደግሞ አገራችን ኢትዮጵያ ገደል አፋፍ ላይ ደርሳለች አለ ምን ማለት ነው
አይ እንግዲህ ይሄ እንግዲህ ሁሉም ይላሉ እኮ አንዳንዱ የሚሰጠው መግለጫ እኔን ያስገርመኛል ምንድነው እኔ ኢትዮጵያ ያደግን ቢሆን ያንበጋነን አገዛዝ ነው የነበረው አሁንም ቢመጣ አንባገነን ሆኗል ልበል ሙሰድና ያህን መንግስት አንባገነንን መታገድ እንጂ አገርን አይበትንም ኢትዮጵያ የሚመጥናት መንግስት አግኝታ አታውቅም ኢትዮጵያ በዲሞክራሲ ህዝቡን በተሳተፈበት አኳን ተዳድር አታውቅም ግን አልተበታተነችም አሁንም ይሄ ገደል አፋፍ ነች ያለች የሚለው የነሱ ይታል ሊሆን ይችላል ያ ቅድም ያነሳ ነው ሊሆን ይችላል የነገንጠልም ነገር ግምት ውስጥ አስገብቶ ሌሎችም ሊሆን ይችላል ወይ ዲፋክቶ መንግስት መፍጠር አይቶ እንነጣላለን ይሄ ካልሆነ ሊል ይችላል ያም ሆነ ግን የከፋ ነገር ግጭቶች ሊፈጠሩ ይችላሉ የከፋው ነገር ግጭቶች ሊፈጠሩ ይችላሉ ማለት ማዕከላዊ መንግስቱም ነገሮችን ረጋ ብሎ ነገሮች በአንድ ቀን እንደማያልቁ በአንድ ኢቭን በአመታት እንደማያልቁ ተገንዝቦ ለውጥ ለማምጣት ማለት ተደራድሮም ጊዜ ሰጥቶ አንዳንዱን እያሳደረ ቢሄድ ሌላው ማዕከላዊ መንግስት ሌሎችን ባለ ድርሻ በዚች ሀገር ያሉ ድርሻ ባለ አካሎችን ህወሓትን ጭምር ማለት ነው ቢያሳትፍ እስከዚህም ድረስ አደጋ ይኖራል ብዬ አልገምትም ይሄ ያደርገዋል ወይ እንግዲህ እኔ እርግጠኛ አይደለሁም በህወሓት በኩል ያለውም በአንድ ጊዜ የሚያገኘው ነገር የለም በአንድ ጊዜ የሚገኝ ነገር የለም ከእንግዲህ በአንድ ጊዜ መጥቶ 4 ኪሎ የሚገባ አይመስለኝም ግን ፍትሃዊ የሆነ የትግራይ ህዝብ ያክልሉ ጥቅም እንዲረጋገጥ በማዕከላዊ መንግስትም ተገቢ ቦታ እንዲኖረው መደራደር መነጋገር ይችላል መንግስቱ ነው ማለት ነው መንግስቱ ማለት ነው ፓርቲውም እንደገና ለመመለስ እንደገና መስራት ይኖርበታል መሰለኝ ህዝቡን ማሳመን ይኖርበታል መሰለኝ ይሄ ነው ቀላሉ መንገድ እንጂ ይሄ ካልሆነ እኔ ወጣለሁ ካለ ይሄ ነው ገደል አፋፍ የሚባለው ችግር ካለ ወጣለሁ የሚባል ነገር የለም መቼስ በአንድ ማህበረሰብ ችግር እኮ ከኛ ጋር ለዘመናት የኖረ ችግር ነው ጭቆናውም ግፉም በደለውም ረሃውም ከኛ ጋር የኖረው አሁን የተፈጠረ አይደለም ስለዚህ ይሄን ታግለን እንደውጣዋለሁ እንጂ ገደል አፋፍ ነው አላናጭ ኢትዮጵያ እንግዲህ አስቸጋሪ መስቀለኛ መንገድ እንዳለች ይገባኛል ግን ገደል አፋፍ ነው ብሎ ብቃቱ አለኝ ስለምል ነው እኔ ከተነጋገር ከተወያየን ሁሉንም የሁሉንም ኮንሰርን ግምት ውስጥ ካስገባን ይኖራል አሁን እኮ ማየው አለ አሁን ሁለቱ ጽንፍ ፖለቲከኞች ማያቸው ነገሮች አሉ የኢትዮጵያ ሁኔታ ወደፊት የሚፈልገው አገራዊነት ለምሳሌ ኢትዮጵያ ያለው አሁን ያከራደ ይሄ በብሔር የተከለለው ማጥፋት አለብን ይሄ መሆን የለበትም ሀገራችን መቀመቀ የከተታት ይሄ ነው ብለው የሚያምኑ አሉ እነዚህ ሰዎች እሺ እነታቸው ይሁንና ይለውጡት ሲለውጡት ግን በአንድ ጀምበር በአንድ ጊዜ የሚለወጥ አይደለም ጊዜ የሰጠው ስትራቴጂ አይዛርገው ካልሆነ በስተቀር አሁን ነው ጊዜው ይሄን ማፍረሳት አለብን ካሉ ወደ ከፋ አደጋ የሚከተን ይሄ ነው በሌላ በኩል እነዚህም መብት ሰጥቶናል ህገ መንግስት ሰጥቶናል የመገንጠል መብትና ከኢትዮጵያ መውጫው አሁን ነው ብሎ የሚያስቡም ካሉ እነዚህም ሀሳባቸውን አላማቸውን በኢትዮጵያ ማዕቀፍ ማየት በሂደትም የኢትዮጵያ ሀገረ መንግስት እንዲጠነከርበትና ለሁሉናችን የሚበጅ ፌደራል መንግስት የሚፈጠርበት ሁኔታ ማየት አለባቸው እንጂ ሁሉን ነገር አሁን አገኛለሁ ብለን ከተጋጨን ለተባለው የደላፋፍ ነው ያያለ ነው። ነገሮች ግን በሂደት እንደውጣለን። ችግር ካለን በሂደት እንደውጣዋለን። ሁሉ ነገር ካለን እንገራዋለን። ካለ ግን ይሄን የሚለው ነገር ለኔ በርግጥ ስጋቶች አሉኝ እንደ ፖለቲከኛም እንደ ዜጋም። ምክንያቱም ይሄ የተከረረ ራሱ በሚዲያዎች ናቸው መቆሽቋሶች ሶሻል ሚዲያው ይሁን ይሄ ሜንስትሪም ሚዲያው ግጭትን እየጋበዙ ነው ያሉ። ይሄ ደግሞ እነሱ ራሳቸው በሚዲያዎች ብቻ ሳይሆን ሊቱም ሊቁም እንደዚህ ነው ይሄዳል። ይሄ ረጋ ብለን ማየት ያለብን ይመስለኛል። ረጋ ብለን ማየት እና መፍትሄዎችን ተፈልግ እንጂ አሁን ተነስተን ኃይል አለን ጥንቻለኝና ይሄን አሰጽማለሁ የሚል ኃይል ጭራሽ ቦታ ያለው ቦታ አይኖረውም የሚል ነው ያለው።
አቶ ገብሩ የመጨረሻ ላረጋው ነበር ይሄን ጥያቄ ግን አንድ ጉዳይ አለ በርሶ እይታ ውስጥ ሲካሄድ የቆየ የተሳተፉበት የኢትዮጵያና የኤርትራ ግንኙነቱን ጉዳይ የሚመለከት ነው። አሁን ባለው የኤርትራ አስተዳደር ላይ ያላችሁ አቋም የኢትዮጵያና የኤርትራን ግንኙነት አስመልክቶ ያላችሁ አቋም እንዳረና ምንድነው? እርሶ በግል ምንድነው የሚያስቡት? የኢትዮጵያ መንግስት የዶክተር አብይ መንግስትና የአቶ ኢሳያስ መንግስት ወደ ስምምነት የመጡት ኢትዮጵያ የአልጀርሱን ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ መቀበሏንና ወዲያው ተግባራዊ እንደምታደርግ በመግለጿ ነበር። በዚህ ላይ አረና ያለው አቋም ምንድነው?
አረና ካሁን በፊትም አቋሙ ግልጽ አድርጓል። በፕሮግራሙም አካተታል። በአረና ብቻ ሳይሆን በመድረክም የአምስት ፓርቲዎች መድረክም ላይ ብቻ ነደረው ነገር አለ። ቅድም ያነሳው የነበረው ለኤርትራም የሚሰራ ነው። በኤርትራና በኢትዮጵያ መካከልም ከእንግዲህ አንዱ ጦርነት አንስቶ በአንዱ ላይ ድልጎን አጽፋለሁ የፈለጉትን ተግባራዊ አደርጋለሁ ካለ በጣም ከፍተኛ ስህተት ይመስለኛል። ይሄ ስህተት ነው ከእንግዲህ ወዲያ እንደማይሆን ተረጋግጧል። ባለፈው ጊዜ ተረጋግጧል። ስለዚህ ከኤርትራ ጋር ሰላም መፍጠሩ ተገቢ ነው። ከኤርትራውያን ጋር ሰላም መፍጠር ተገቢ ነው። ግን ይሄ ሲሆን የሁለቱንም ጥቅም ባጋነዘበና ባካተተ መንገድ መሆን አለበት እንጂ የአንዱን ጥቅም ብቻ በሚያዳላ መንገድ ከተፈጸመ መልሶ ችግር ውስጥ ይከተናል የሚል ነገር አለኝ። የኔ እይታ በኤርትራ በኩል እንግዲህ ከጥቅም አንጻር ሳየው ኢትዮጵያ የባህር በር ማግኘት አለባት የሚል እምነት አለን። ይሄ የአጀር ስምምነት ደግሞ ይሄን ግምት ውስጥ አስገባም። ስለዚህ ከኤርትራ ጋር ዳግም መደራደር አለብን የሚል እምነት አለን። ሰላም ለማካሄድ የኤርትራ ስጋቶች የኤርትራ ጥቅሞችም መፍትሄ የሚያገኙበት የኢትዮጵያ ስጋትና ጥቅምም መፍትሄ የሚያገኙበት መፍትሄ ካልሆነ በስተቀር እንዲሁ በሰላምታ መጨባበጥ ብቻ የሚሆን አይመስለኝም።
ግን እኮ ይቅርታ አንድ አፍታ አቶ ገብሩ፣ ግን እኮ ያ ስምምነት የመጨረሻና ገዢ እንደሚሆን ያን ጊዜ ጠቅላይ ሚኒስትር የነበሩት መለስ ዜናዊ እርሱ የነበሩበት ፓርቲ መሪ ግዴታ ገብተው ፈርመዋል ሰነድ እኮ። እንዴት ነው አሁን እንደገና ለሌላ ድርድር ይተካል?
አዎ እንግዲህ ከኔ ከህግ አንጻር አይደለም የተነገረ ከአጠቃላይ ከታሪክ መንደርደሪያውና መነሻው አንጻር ነው። እሱም ስህተት ነው ባይ ዘ ወይ ስህተት ነው። ያ የፈረሙት ፊማም ቢሆን ስህተት ነው። እንግዲህ ከህግ አንጻር ከአካሄድ አንጻር ይሄ ያስኬዳል ወይ? መነጋገር ይቻላል። እኔ ኢትዮጵያ በሁሉም መመዘኛ ካላት የህዝብ ብዛትም አንጻር ከነበራትም የባህር በር የነበራት ሀገር ነች። የሁሉ ሳካትት ያ ስምምነት መጥፎ ስምምነት ነው። እንዲያውም እኮ የእኛን መሬትም የእናንተ ነው ብሎ የሰጠ ስምምነት ነው ሴት ያደረጉትና ያ እኔ የወደቀ ስምምነት ነው። ከዛም በኋላ ኤርትራ ሻዕቢያ ራስ እኮ አፍርሶታል እኮ እሱ ያ ፊርማ ቀዶታል። ያ እኮ ይሄ የድንበር ማካለል ብቻ እኮ አይደለም፣ ሴሴሽን ኦፍ ሆስቲሊቲ የምንድን ነው ግጭቶችና
የመሰባለ
መፈራ ማቆም አለበት። የተባበሩት መንግስታት ኃይል በመሃል መስፈር አለባቸው። ብዙ ውሎች ነበሩ እና እነዚህ ሁሉ አስቀድሞ ኢሳያስ አፍርሶታል። ይሄን ውል አፍርሶታል እኮ እና ከማፍረስ በተጨማሪ ሆስቲሊቲው እንዲቀጣጠል የኢትዮጵያ ተቃዋሚዎች እዚያው ነው ኢትዮጵያን ሲወጉ የነበረ። ስለዚህ መቼ ተከበረና ነው ለዚች ብቻ ለይቶ አንዷን አንገት ብቻ ለይቶ እሷን አክብር ሌላ ነገር ነው የምንደራደር ነው የምለው እኔ እሷን ብትሆን እና የአልጀርስ ስምምነት ተፈራርሞ ነበር ግን መጀመሪያ ያፈረሰው ኢሳያስ ነው የሚል አስተያየት ነው ያለኝ። ምክንያቱም ሁሉንም እዛ ያሉ ስምምነቶች በሙሉ አፍርሳቸው ቆይታል ከድንበር በስተቀር። ስለዚህ አንዱ ይሄ፣ ሁለተኛው ግን እኔ ያልኩ ያለሁት ይሄ መፍትሄ የሚያገኘው ህግ ብቻ ብሎ በዛ ምጥኝ ብሎ ከሄዱ መፍትሄ አያገኝም። ህዝብ ለህዝብ የሚኖረው ግንኙነት፣ መንግስት ለመንግስት የሚኖረው ግንኙነት፣ የሁለቱም ጥቅሞች እንዴት ነው አጣጥመን መሄድ ያለብን የሚለው ነገር ታይቶ መፈተሽ መመርመርና የኢትዮጵያን ጥቅም ባስጠበቀ መልኩ እንዲሄድ ነው የምነስከ። እስካሁን ድረስ ሁለት ዓመት ምን ስምምነት እንዳለ የማውቀው ነገር የለኝም። ምንም የምናውቀው ነገር እንኳን ዜጋም አያውቅም ፖለቲከኞችም አናውቅም ምን ስምምነት ተጠዟል የሚለው ነገር እና ይህ ሁሉ መጥቶ ይሄ የፖለቲካ ሴንቲመንት የሚያስፈልጋል። አንዳንድ ጊዜ ሴትል መሆን አለበት ይሄ ነገር። እንዴት ነው የኢትዮጵያ ጥቅም እዛ አድረስ መሆን ያለበት? እንዴት ነው የኤርትራ ስጋቶችና ጥቅሞች እንዴት ነው አድረስ? በዚህ ቁጭ ብሎ መደራደር በደንብ በሰከነ መንገድ መደራደር ግን ያስፈልገናል የሚል ነው ያለኝ። መደራደር
አቶ ገብሩ አስራት፣ ቀደም ሲል እንዳልኩት መቼም በብዙ ነገሮች ላይ አንስተን ረጅም ጊዜ ልንነጋገር እንችላለን። ካለን ጊዜ ውሱንነት አኳያ ግን ይህንን ያህል ረዘም ያለ ጊዜ ሰጥተውም አነጋግረውኛል። እጅግ በጣም አድርጌ አመሰግናለሁኝ። እግዜር ይስጥልኝ።
እኔም አመሰግናለሁ ሰለሞን።